የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ቅዳሜ መጋቢት 2 2016 ዓመተ ምህረት የአክብሮት ሰላምታችን ከዋሽንግተን ዲሲ ይድረሳችሁ። የተከበራችሁ አድማጮቻችን የማስተናግዳችሁ ቆንጂት ታየ ነኝ። ንጉሱ ታምሬ ፕሮግራሙን ያቀናብራል። ዋና አዘጋጅ ጽዮን ግርማ ነች። ለምሽቱ ያሉንን መሰናዶች ላስተዋውቅ። ሃይማኖትና መገናኛ ብዙሃን በኢትዮጵያ በሚል ርዕስ የተካሄደ ጥናት በቅርቡ ይፋ ተደርጓል። ጥናቱን በተመለከተ የተቀናበረ ዘገባ ይዘናል። ወጣቶች ቢያውቋቸው ያተርፉባቸዋል ያላቸውን የሙያ ክህሎት ትምህርቶች በኢንተርኔት ላይ በቀልብ ሳቢ ምስሎች አደራጅቶ የሚያቀርበው ሙያሎጂ የተባለው ተቋም ሌላው የዛሬ ምሽት ቅንብራችን የሚያተኩርበት ይሆናል። እነዚህን ይዘን እስከ ፕሮግራማችን አዳማሽ እንዘልቅና በቀሪው ጊዜ ደግሞ ሳምንታዊ መዝናኛችሁ የሙዚቃ ቃና ይቀርባል። አብራችሁን እንድታመሹ እንጋብዛለን። በቅድሚያ የዓለም ዜና።
ጤና ስጥልኝ ክብራትና ክብራን፣ ከቅዳሜ ምሽት ዜና ጋር እንግዳ ወሌ ነኝ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ሰራዊታቸው ከራፋ ሲቪሎችን እንዲያስወጣ ትዕዛዝ ማስተላለፋቸውን ተከትሎ የአየር ኃይላቸው የጋዛ ሰርጥ ደቡባዊቷን ከተማ ዛሬ ደብድቧል። በምድር ለሚደረግ ጥቃት ዝግጅት ነው ተብሏል። የአሶሲየትድ ፕሬስ ዜና ወኪል የጤና ባለሥልጣናትን እና የአይን ምስክሮችን ጠቅሶ እንደዘገበው በአየር ጥቃቱ 28 ሰዎች ሲገደሉ ከዚህ ውስጥ 10ሩ ሕፃናት ናቸው ብሏል። በጥቃቱ በራፋ ከተማ አካባቢ በርካታ መኖሪያ ቤቶች እንደተመቱም ዜና አገልግሎቱ ዘግቧል። የምድር ወረራው እየመጣ ነው። በሰሜን እንዳደረጉት ሁሉ በራፋም ግድያ ሊቀጥሉ ነው። ከ1000 በላይ ሰዎች ተጨፍጭፈዋል። ዓለም ዝምታን መርጧል። ዓለም ጭፍጨፋ እንዲደረግ ፈቅዷል ሲሉ የሰለባዎች አባት እንዲሁም አያት የሆኑት ፋዴል አልጋናም ለዜና ወኪሉ ተናግረዋል። አራት የሚሆኑ የአማሽ አለቃ ጦሮች ለመደምሰስ በሚል ከራፋ ሲቪሎች እንዲያስወጣ የጠቅላይ ሚኒስትሩ ጽህፈት ቤት ትናንት አርብ አስታውቋል። በራፋ አራት የአማሽ አለቃ ጦር ተቀምጦ ሐማስን መደምሰስ አስቸጋሪ ነው። በሌላ በኩል ሲቪሎች በራፋ እያሉ ጠንካራ ሥራ መሥራት አንችልም ብለዋል ናታንያሁ ባወጡት መግለጫ። 1.4 ሚሊዮን የሚሆኑትንና በራፋ የሚገኙትን ሲቪሎች የት ማስፈር እንደታቀደ መግለጫው ግልጽ አላደረገም ሲል አሶሲየትድ ፕሬስ በዘገባው አመልክተዋል። በሴኔጋል መዲና ዳካር ተቃዋሚዎችና የጸጥታ ኃይሎች ትናንት መጋጨታቸው ተዘግቧል። ሰልፈኞቹ የወጡት መንግሥት ምርጫውን ማራዘሙን በመቃወም ነበር። ትናንት በጥይት ሆዱ ላይ የተመታ የ23 ዓመት ወጣት ዛሬ መሞቱ ሲታወቅ፣ በሰሜን የአገሪቱ ክፍልም አንድ ተማሪ ትናንት መገደሉን የኤኤፍፒ ዘገባ አመልክቷል። ሰልፈኞቹ ድንጋይ ሲወረውሩ የጸጥታ ኃይሎች በአጸፋው አስለቃሽ ጋዝ ተጠቅመዋል። ከሁለት ሳምንት በኋላ ሊካሄድ የታቀደውን ምርጫ የአገሪቱ ፓርላማ ባለፈው ሰኞ ባደረገው ስብሰባ በ10 ወራት እንዲዘገይ ወስኗል። ተቃዋሚ ፓርቲዎች ሕዝቡ የፓርላማውን ውሳኔ በሰልፍ እንዲያወግዝ ጠይቀዋል። ውሳኔው ዓለም አቀፍ ማኅበረሰቡን አሳስበዋል ተብሏል። የፓርላማ ውሳኔ የወቅቱ ፕሬዚደንት ማኪሳል ምርጫ እስከሚካሄድ ድረስ በሥልጣን እንዲቆዩ የሚያደርግ ነው። በመፈንቅለ መንግሥት በታበጠው ቀጠና ሴኔጋል የመረጋጋትና የዲሞክራሲ ምልክት ተደርጋ ብትታይም የሰሞኑ ቀውስ ግን ጥርጣሬን ጭሯል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በአሜሪካ የሪፐብሊካን ፓርቲ አባላትና ፕሬዝደንታዊ እጩ ተወዳዳሪዎች የፕሬዝደንት ባይደንን ዕድሜና የማስታወስ ችሎታ በመጥቀስ አገሪቱን ለመምራት ብቁ አይደሉም ሲሉ ዘመቻ ከፍተዋል። ባይደን የግብፁ አብደልፈታህ ኤልሲሲን የሜክሲኮ ፕሬዝደንት ብለው በቅርቡ መናገራቸውና ባለፉት ጥቂት ሳምንታትም የዓለም መሪዎችን ስም እያሳሳቱ በመጥራታቸው ለሪፐብሊካኖቹ የምርጫ ዘመቻ የተመቸ ሆኗል። ፕሬዝደንቱ የሳለ አእምሮ የላቸውም ሲሉ የሪፐብሊካኑ ወገን በመሟገት ላይ ሲሆኑ፣ በምርጫ ዘመቻ ካሉት ኒኪ ሄሊ ቢሮ የወጣው መግለጫ ደግሞ ባይደን አገሪቱን ለመምራት የአእምሮ ብቃት የላቸውም ብሏል። ምርጫው በሚከናወንበት በመጪው ዳር ባይደን የተሻለ የሰላ አእምሮ ሊኖራቸው አይችልም ሲሉ ደግሞ የቀድሞው ፕሬዝደንት ዶናልድ ትራምፕ የምርጫ ዘመቻ አማካሪ ጄሰን ሚለር ተናግረዋል። የማስታወስ ችሎታዬ መልካም ነው። ፕሬዝደንት ከሆንኩ ጀምሮ የሠራሁትን ተመልከቱ ሲሉ ባይደን ምላሽ ሰጥተዋል። በአሜሪካ ፍሎሪዳ ግዛት ትናንት አርብ በድንገት አውራ ጎዳና ላይ ሊያርፍ ስለተገደደው የግል አውሮፕላን ጉዳይ የፌዴራል ባለሥልጣናት ምርመራ መጀመራቸው ታውቋል። አውሮፕላኑ አውራ ጎዳና ላይ ሲያርፍ ከአንድ መኪና ጋር በሲጋጭ መኪናው በተራው ሌሎችን ሲገጭ ሁለት ሰዎች ህይወታቸውን አጥተዋል። አውሮፕላኑ ትናንት አርብ ከሰዓት በኋላ 9 ሰዓት ከሩብ አካባቢ መንገድ ላይ ለማረፍ ሲገደድ በውስጡ 5 ሰዎችን ይዞ እንደነበር የፌደራሉ አቪዬሽን ባለስልጣን አስታውቋል። የአካባቢው ፖሊስ ሁለት ሰዎች መሞታቸውን ሲያረጋግጥ በአውሮፕላኑ ውስጥ ይጓዙ የነበሩት ወይስ ግጭት የተደረሰባቸው መኪኖች ውስጥ የነበሩት ይሁኑ ግልጽ አላደረገም። ብሪያና ወከር የተባለች አሽከርካሪ የአውሮፕላኑ ክንፍ ከፊቷ የነበረውን መኪና ጎትቶ ከግድግዳ እንዳጋጨው መመልከቷን ለአሶሴትድ ፕሬስ ዜና ወኪል ተናግራለች። ወከርና ጓደኛዋ አውሮፕላኑ ወደ መሬት በመውረድ ላይ ሳለ ለመመልከታቸው መኪናቸውን አብረደው ለጥቂት መትረፋቸውን ተናግረዋል። አብራሪው በአካባቢው በነበረው አየር ማረፊያ እንዲያርፍ ፈቃድ ያገኘ ቢሆንም ሁለቱም ሞተሮች በመበላሸታቸው ማረፊያው ቦታ መድረስ እንደማይችልና ወዲያውኑ ባገኘው ቦታ ማረፍ እንደሚገደድ መናገሩን ዘገባው አመልክቷል። በመጨረሻም የአፍሪካ ዋንጫ ዛሬና ነገ በሚደረጉ ጨዋታዎች ይጠናቀቃል። ደቡብ አፍሪካና የኮንጎ ዲሞክራቲክ ሪፐብሊክ ዛሬ ከምሽቱ 11 ሰዓት ላይ ለሶስተኛ ደረጃ ይጫወታሉ። አስተናጋጁ አይቮሪ ኮስት ደግሞ ከናይጄሪያ ጋር ነገ እሁድ ከምሽቱ 11 ሰዓት ለዋንጫው ይፋለማሉ። አስተናጋጁ ሀገር ለዋንጫ ሲቀርብ ከ18 ዓመታት ወዲህ ለመጀመሪያ ጊዜ ነው። በእንዳርፋን አቆጣጥሮ 2006 ግብጽ አስተናጋጅ በነበረችበት ጨዋታ 90 ደቂቃውና ተጨማሪው ሰዓት ካለ ግብ በማለቁ ግብጽ አይቮሪ ኮስትን በፍጹም ቅጣት ምት 4-2 በማሸነፍ ዋንጫውን አንስታለች። ክብራትና ክብራን ለምሽቱ ያስኩ ዜና በዚህ ተፈጽሟል። ዜናውን ያሰማዋችሁ እንግዲህ ወልዴ ነኝ። መልካም ምሽት።
ያለም ዜናዎቹን አደመጥን። ከአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ የሚተላለፈው የአርብ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ፕሮግራማችንን በዌብሳይታችን amharic.voanews.com ላይ በቀጥታ ልታዳምጡ ትችላላችሁ። አብራችሁን ቆዩ። ባለፉት 5 አመታት የኢትዮጵያ መገናኛ ብዙሃን ያጠናቀሯቸውን ሃይማኖት ተኮር ዘገባዎችና በኢትዮጵያ የመገናኛ ብዙሃን ከሃይማኖት ጋር ያላቸውን ታሪካዊ ግንኙነት የዳሰሰ ሃይማኖትና መገናኛ ብዙሃን በኢትዮጵያ የሚል ጥናት በቅርቡ ይፋ ሆኗል። ጥናቱ በኖርዌይ NLA ዩኒቨርሲቲ የተግባቦት መምህራን በሆኑት በረዳት ፕሮፌሰር ሙላቱ አለማየሁና በስራ ባልደረባቸው በፕሮፌሰር ቴሬ ሸዳል የተዘጋጀ ነው። ሁለቱ ምሁራን ከዚህ ቀደም ብሔርና የኢትዮጵያ መገናኛ ብዙሃን የሚል ጥናት ማቅረባቸው የሚታወስ ሲሆን ይህ ያሁኑ ጥናትም የብሔር ጥግ የያዙት መገናኛ ብዙሃን ላይ ሃይማኖትና እምነት ተኮር ዘገባዎች ያሏቸውን ሚና የቃኘ ነው። ኤደን ገረመው ዝርዝሩን ይዛለች።
ሃይማኖትና መገናኛ ብዙሃን በኢትዮጵያ ተብሎ የተሰየመው የጥናት ሪፖርት ሀገሪቱ ውስጥ ባለፉት 5 አመታት በሃይማኖትና በመንግስት መለያየት አተገባበር ላይ ሰፊ ክፍተት መፈጠሩን ይናገራል።
የመንግስት በእምነት ውስጥ በሃይማኖቶች ውስጥ በጣልቃይ መግባት ፍላጎት ስታዩ እዚህ ምዛም መገንዘብ ይቻላል ማለት ነው። ለምሳሌ በንግግሮቹ መካከል የመንግስት ኃላፊዎች ትልልቅ የምታያቸው መንግስት ኃላፊዎች አሁን ላይ የሃይማኖት ጥቅሶችን እየጠቀሱ መልክቶችን የማስተላለፍ ነገር እናያለን ማለት ነው። ለምሳሌ እግዚአብሔር ኢትዮጵያና ልጆቿን ይባርክ የሚል አይነት ንግግራው በብዙ ባለስልጣናት እየተለመደ ነው ማለት ነው። ወይ አጌንስት አይደለም አሁን በዚህ አባባሉ፣ ግን ምንድነው ኢምፕላይ የሚያደርገው የሚለውን ነገር ስናይ የሆነ ነገር ይጠቁመናል ማለት ነው። ሌላኛው ለምሳሌ በሀገራችን የተከሰቱ ግጭቶችን እንደው በዋናነት ለመግለጽ ያክል በሙስሊሙ ማህበረሰብ በመጅሊስ ውስጥ ትልቅ ኮንትሮቨርሲ ነበር ለሁለት ዓመት ምናምን የዘለቀ እሱ በሚዲያው ሳይመጣ በኋላ ላይ በመንግስት ለችግሩ መፍትሄ በሰጠ ጊዜ ግን ወደ ሚዲያው መጣ ማለት ነው። ለችግሮች መፍትሄ ለመስጠት የመንግስት አልቃ ገብነት እየታየ ሄደ ማለት ነው። ኢትስ ጉድ ባይ ዘ ወይ ችግሮች ሲመጡ መቅረፉ ግን ምንድነው ኢምፕሊኬሽኑ? በተለይ የሀገሪቱ ህገ መንግስት ሴኩላሪዝምን ነው የምተገብረው እስካለ ድረስ መንግስት እስከዚህ ድረስ ጣልቃ መግባት ነበረበት ወይ? የእምነት አባቶች የእምነት ተቋማት ችግሮቻቸውን በራሳቸው መፍታት አይችሉም ወይ የሚለውን ነገር ጠይቀን እናልፋለን ማለት ነው።
በተለይም መደበኞቹ መገናኛ ብዙሃን ከሃይማኖቶች ነጻና ገለልተኛ ለመሆን በሚል ከሃይማኖት ጋር የተያዙ ግጭቶችን ከመዘገብ ራሳቸውን ማግለልን ወይም መግለጫዎችን እንደወረዱ ማንበብን መምረጣቸውን ከጥናቱ አድራጊዎች መካከል አንዱ የሆኑት በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ መምህር የሆኑት ዶክተር ሙላቱ አለማየሁ ይገልጻሉ። በዚህ የተነሳም ከሃይማኖት ጋር በተገናኙ ግጭቶች ምክንያት የሚደርሰውን ሞትና የአካል ጉዳት እንዲሁም የንብረት ውድመት ሳይዘግቡ መቅረታቸውን ጥናታቸው እንደሚያሳይ ተናግረዋል።
ለምሳሌ እናንሳ ብንል መገናኛ ብዙሃን በጣም በርካታ የአንድ እምነት ተከታይ ሲሞት፣ መስጊዶች፣ ቤተክርስቲያኖች ሲቃጠሉ፣ የእምነት ተከታዮች ሲፈናቀሉ አልዘገቡትም ባለን ጥናት ማለት ነው። ምንድነው ተብሎ ሲጠየቁ እኛ የሴኩላሪዝምን ነው የምንከተለው። ሶ ሴኩላር ስቴት ስለሆን እና የዛን ፕሪንስፕል ስለምንከተል እንደዚህ ነገር አንዘግብም የሚል ነገር ይናገራሉ ማለት ነው። ይሄኛው ነው አንደኛው ትልቁ ስህተት ማለት ነው። ለምሳሌ ግጭት ሲከሰት በጣም በርካታ ሰው ሲገደል ነው አሁን እኮ ዜጋ ነው እየሞተ ያለው በእምነቱ ምክንያት ቢሞትም ግን እየጠፋ ያለው የሰው ህይወት ነው እና እዚህ ጋር ሴኩላር ሚዲያ ነኝ ብሎ ማለት ተናል በጣም ኮንፊዥን ውስጥ እንዳሉ አይተናል። ይሄ ኮንፊዥን የመጣው በጣም በተለያዩ ምክንያቶች ነው። አንደኛው ኤዲቶሪያል ፖሊሲዎቻቸው በሚያስቀምጡት መስፈርት ነው። ለምሳሌ ግጭቶችን አንዘግብም፣ እንደ የልማት ስራ ላይ ካልሆነ በስተቀር እምነት ላይ ያተኩረን አንሰራም፣ እንደዚህ የሚሉ ነገሮች በጣም ተዘርዝረዋል ባየናቸው አንዳንድ ኤዲቶሪያል ፖሊሲዎች ማለት ነው። የኢትዮጵያ ሚዲያ በጣም ሞር ሳይለንት መሆንን የሚመርጥ ነው። ሰው እየተጨፋጨፈ ስንት ሰው እየሞተ የማይዘግብ ሚዲያ ነው። ዘንድ እምነቱ ላይም ሲጨመርበት ደግሞ ከሌላ ጠባሳ ነው የሚጨምርብን ማለት ነው እና ኤዲቶሪያል ፖሊሲዎቻቸው ላይ አይተናል ማለት ነው። ሁለተኛው ስጋት ነው። ብዙዎቹ ስጋት አለባቸው። ይህንን ብዘግብ ምን ሊያስከትል ይችላል ብለው የሚባሉ ግን መዘገብ የትኛውም ሀገር ነው ወደ ሶሉሽን ነው እንጂ የሚያመጣልን ነው። ባለመዘገባችን የምንቀንሰው ምንም አይነት ግጭት የለም። ሶስተኛው ሪዝን ምንድነው? ራሱ የመንግስት ጫና ነው ማለት ነው። የመንግስት ጫና ምን ለማለት ፈልጌ ነው? የሚዘግቧቸው ጉዳዮችን ይህን ዘግብ እናትዘግብ ኦልሞስት በሚባል ደረጃ እንትን ያደርጓቸዋል ማለት ነው። ኦነሮቹ፣ ፖለቲካል ፓርቲው፣ መንግስት እንደዚህ ደግሞ በቀጥታም በተዘዋዋሪ መንገድም ጫና ስለሚያደርጉባቸው አብዛኞቹን ከዚህ ከእምነት ተቋማት ጋር በተያያዘ የሚነሱ ግጭቶችን አይዘግቧቸውም ማለት ነው።
በተጨማሪም ከአምስት ዓመት በፊት ከመጣው የፖለቲካ ለውጥ ጋር ተያይዞ ቀድሞ ባልነበረ መልኩ 50 የሚሆኑ እምነት ላይ ያተኮሩ የመገናኛ ብዙሃን ውጤቶች ፍቃድ ማግኘታቸውን ዶክተር ሙላቱ ጠቁመው እነሱም የተቋቋሙለት መሪ ዓላማ አንድ ሃይማኖትና ፍላጎት ላይ ያተኮረ በመሆኑ የተጠያቂነት፣ የሚዛናዊነትና ተአማኒነትን የመሳሰሉ እሴቶች ይጎድሏቸዋል ይላሉ።
በሌላ በኩል ደግሞ አንዳንድ ሚዲያዎች ደግሞ በጣም ጽንፍ ይዘው በጣም ቬሪ ፖላራይዝድ የሆነ አይነት አጌንስት ወይም ፎር ወይንም ይደግፋሉ ወይንም አጌንስት ነው የሚዘግቡ እናያለን ማለት ነው። ይሄ እነዛኞቹ ዝምታን መርጠዋል። አንዳንዶቹ ደግሞ ጽንፍ ይዘው እየታገሉ ነው ማለት ሰው መሀል ላይ የትናገኝ የትኛው ጋ ነው ህብረተሰቡ ትክክለኛ መረጃ ማግኘት ያለበት ብለን ስንል ህብረተሰቡ አሁን እንድን መገናኛ ይዟን ብቻ በመከታተል የሚያገኘው ሚዛናዊ መረጃ ያለ ማለት ነው። በጣም ፖላራይዝድ የሆነ ነገር ነው ብናል።
ጥናቱ ከተከተላቸው መንገዶች አንዱ 20 የመገናኛ ብዙሀንና የእምነት ተኮር ማህበረሰብ መሪዎችን ማነጋገር እንደነበረ ዶክተር ሙላቱ ጠቁሞ በእምነት ስም የተከፈቱ ማህበራዊ መገናኛዎች የሚያስተላልፏቸው መልእክቶች የሃይማኖት መቻቻልን መርህ የጣሱና በጥላቻ ንግግሮች የተሞሉ መሆናቸውን መገንዘባቸውንም አመልክተዋል።
አሁን ላይ በተለይ የዚህ የእምነት ላይ ያተኮሩ ስብከቶች ንግግሮች በብዙ የእምነት ተቋማት ላይ ስናያቸው እነዚህ የጥላቻ ንግግሮችን የያዙ አንዱን ብሔር ከአንዱ ብሔር የሚያነሳሱ በጣም ግልጽ የሆኑ መልእክቶችን የያዙ ናቸው ማለት ነው። ይሄኛው የዚህኛው እምነት ብቻ ምን ነው አይደለም፣ ኦልሞስት በሁሉም በምንላቸው ደረጃ ስብከቶቻቸው የፖለቲካ አስተምሮት ማይከፈል የእምነት አስተምሮቶቻቸው የጥላቻ ንግግር ነው። ወይንም አንደኛውን እምነት አንደኛውን ብሔር አንደኛውን ፖለቲካ የሚያነሳ ወይንም የሚጥል ይሆኑ መጥቶ ማለት ነው።
በአንጻሩ ምንም እንኳን መደበኛዎቹ መገናኛ ብዙሃን ራሳቸውን ከእምነትና ከሃይማኖት ተያያዥነት አርቀናል ቢሉም ጋዜጠኞቻቸው ግን በንጽጽር ከአምስት አመት በፊት ከነበረው በተለየ ሁኔታ የተለያዩ እምነቶችን የሚያንጸባርቁ አለባበሶችና ድርጊቶችን በስርጭት ወይም በስራቸው ላይ ሆነው መፈጸማቸው በጥናቱ ሪፖርት ላይ ሰፍሯል። ይህ ሲሆን በሌላ ፍላጎትና እምነት ውስጥ ባሉ ሰዎች ዘንድ የሚተላለፈው መልእክትም ልብ አልተባለም ብለዋል ዶክተር ሙላቱ።
ጋዜጠኛው እንደማንኛውም ሰው ግለሰብ ነው የሚፈልገውን መልረስ ይችላል የሚል ነገር አለ ወይ? ፍሬካ ፕራይቬሲ አንሳር yes መብቱ ነው ማንኛውም ነገር መልረስ ይችላል። ግን የሚሰራበት ተቋም የፐብሊክ ሚዲያ ነው የህዝብ ነው። ሶ እዛ ጋር ያ ህዝብ የሚፈልገውን አንተ ነገር አደረብስ ነው ማለት ያለበት ማለት ወይንም የዛ ሚዲያ ተቋም የድሬሲንግ ኮድ በሚፈቅደው ነው ሆነ ያለበት እንጂ ማንኛውም አይነት ነገር መልረስ የለበት። ሁለተኛ ከዚህ በፊት የነበረ ነገር ነው you know የሚለብሱት ነገር አለ አሁን ላይ ለምን ጎልቶ ወጣው ሚለውን ነው ማየት ያለብን እንጂ ይሄ ድሮም የነበረ ነው አሁን ላይ ጎልቶ ወጣበት ዋናው ምክንያት ቴንሽን ነው።
በኖርዌይ ኤንኤልኤ ዩኒቨርሲቲ የተግባቦት መምህራን የሆኑት ረዳት ፕሮፌሰር ሙላቱ አለማየውና ባልደረባቸው ፕሮፌሰር ቴንሽዳል ከሶስት አመታት በፊትም የኢትዮጵያ መገናኛ ብዙሃን ብሔርተኝነት የሚታይባቸውና እንወክላለን በሚሉት ብሔር ወይም ጎሳ ላይ የተበዳይነት መንፈስ ለማስፈን እየሰሩ ናቸው የሚል መደምደሚያ ያያዘ ብሔርና የኢትዮጵያ መገናኛ ብዙሃን የሚል ጥናት ሰርተዋል። የመንግስት ኃላፊዎች የሃይማኖትና የመንግስት መነጣጠል የሚለውን ህግ እንዲያከብሩ የበዓላት መልእክቶቻቸውም ከሃይማኖታዊ ጥቅሶችና ታሪኮች ጸዱ እንዲሆኑ ዶክተር ሙላቱ ይመክራሉ።
የኢትዮጵያ ሚዲያ በአጠቃላይ you know the political economy of the media balance in my በጣም የሚዘውረው ፖለቲካ ነው በጣም ይዘውሩ። ይሄን ፖለቲካ በመዘወር በኩል ደግሞ ምናልባት በአማራር ላይ ያለው ኤግዚኪቲቭ ቦዲዎች ወይንም አጠቃላይ ሊደርሺፕ ማለት እንችላለን። ሶ የነሱ ይሁንታ ወይንም የነሱ ያንዳንዱ የሚያደርጓት ተግባር መገናኛ ብዙሃን ውስጥ ትገለጻለች ማለት ነው። ሶ መንግስት በመገናኛ ብዙሃን ላይ የሚያሳድረው ተጽዕኖ እስካላቆመ ድረስ መንግስት you know በማህበረሰብ ውስጥ ያለውን ጠና የሆነ አስተሳሰብ እንዲጠናከር እስካላደረገ ድረስ የመንግስት ደግሞ መገናኛው በጣም ነጻ ሆኖ እንዲዘግብ እስካላደረገ ድረስ you know ምን ይሆናል መሰለሽ ጡዘቱ እየከበረ ይሄዳል ማለት ነው። እንዳልኩሽ መንግስትና ስርዓተ መንግስትና ሃይማኖት የተለያዩ ናቸው። አንደኛው በሌላኛው ላይ ጣልቃ አይገባም ካል የሚጀምረው ነገር መግለጫ መስጠቱ ያን ያክል አስፈላጊ ነው ወይ ብለን ራስን እንጠይቅ እንችላለን። ምሳሌ ዘመን ሲሸጋገር ሲሆን ለሁሉም የሁሉም ባህል ነው የዛን ጊዜ አመቱ እንዴት አደረሳቸው የሚል ነገር ሌላ ይችላል። ግን በእያንዳንዷ የእምነት ፌስቲቫል ላይ የተነሳን መጽሐፍ ቅዱስን ቃልም ወይንም የቁርአን ቃል እየጠንትን እያለም እናስተላልፍ ከሆነ ይሄኛው አይ ቲንክ የመንግስትን ሚናና የሃይማኖትን እንትን በደንብ ለይቶ ያለማወቅ ነው። ቀደምም ብየሻለሁ የዚህ ሴኩላሪዝምን ሮንግሊ አንደርስታንድ ማድረግና ኢምፕሊመንት ማድረግ ብያልኩሽ መገናኛ ብዙሃን ውስጥ ብቻ አይደለም ፖለቲካ ውስጥም ሮንግ የሆነ አንደርስታንዲንግ አለ ብያልኩሽ እዚህ ጋር ነው ማለት ነው።
መደበኛዎቹ የመገናኛ ብዙሃን አውታሮች እምነት ተኮር ግጭቶች ሙያዊ በሆነ መልኩ እንደማንኛውም ዘገባ ማየት እንዳለባቸው የሚያሳስቡት ረዳት ፕሮፌሰር ሙላቱ አለማየው የሃይማኖት ፍቃድ ይዘው የሚሰሩ መገናኛ ብዙሃንም ዘገባዎቻቸው ሚዛናዊ እንዲሆኑ የሚገደዱበት የህግ ማዕቀፍ ሊኖር እንደሚገባ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ስለ ዝግጅቷ እናመሰግናለን። ሙያሎጂ መሰረቱን ኢንተርኔት ላይ ያደረገ ወጣቶች ቢያውቋቸው ያተርፉባቸዋል ያላቸውን የሙያ ክህሎት ትምህርቶች ቀልብ ሳቢ በሆኑ ምስሎች አደራጅቶ የሚያቀርብ የትምህርት ተቋም ነው። ተቋሙ በተለያዩ ዘርፎች ተግባራዊ ክህሎቶችን የሚያጋሩ መምህራንን በመጋበዝ ከቀለም ትምህርት የተሻገረ ዕውቀትን ለማዳረስ ጥረት እያደረገ ይገኛል። የተቋሙ ኃላፊ የመረጃ ሳይንስ ባለሙያው ምስክር አዳነን ሀብታሙ ስዩም ከሰሞኑ አግኝቶ አነጋግሮታል። የነበራቸው ቆይታ በመቀጠል ይደመጣል።
ከልጅነቴ ጀምሮ ሶፍትዌር ኢንጂነሪንግ ነው ትልቅ ህልሜ ነበር።
ምስክር አዳነን እባላለሁ። የሞባይል ዲጂታል ሰርቪስ ስራ አስኪያጅ ነኝ። ማዮሎጂ የሚሰራው ስኪል ዴቨሎፕመንት ላይ ነው ኢትዮጵያ ውስጥ ወይም ደግሞ ከኢትዮጵያም ውጭ መሆን ይችላል። ነገር ግን በተለያዩ ትምህርት የተለያዩ ስራ ዘርፎች ላይ ወይም ስኪል ቤዝድ የሆኑ ትምህርቶችን በኦንላይን ቀርጸን ካልኩለሙን አዘጋጅተን ፕሮዲውስ አድርገን ማርኬት አድርገን ለተጠቃሚዎች እናደርሳለን። ማዮሎጂ አብዛኛውን ኮርሶቻችን የምንሰጣቸው ኦንላይን ነው ሁሉ ማለት ይቻላል። አንዳንዴም ወይም ደግሞ ፕሪሪከርድ የሆኑ ቪዲዮዎች አለ ራሳቸውና ኳሊፊኬሽን ይጠብቃሉ። ጥሩ አስተማሪዎች አሉን። አስተማሪዎቻችን ከዚህ በፊት ስራው ዓለም ላይ ኤክስፒሪየንስ ያላቸው ቢያንስ ከ5 አመት እስከ 10 አመት በላይ የሰሩ ሙያውን የሚያውቁ እንዲሁም ደግሞ በማህበረሰቡ ደግሞ ተቀባይነት ያላቸው አሪያም ሆኑ የሚችሉ ኢንስትራክተሮችን መርጠን ከነሱ ጋር በጋራ በመሆን እነዚህ ኢትዮጵያ ውስጥ ሊሰሩ ይችላሉ ወይም ደግሞ ወጣቱን ማህበረሰብ ወይም ተምሮ በቀላል ወደ ስራ መለወጥ ይችላሉ። በእነምነሰባችን ኮርስ መጥተን የሚሰጥበት ፕላትፎርም ነው moyaloji.com ይሰኛል።
በጣም አመሰግናለሁ ምስክር። ይሄ moyaloji የተሰኘውን የተለያዩ ትምህርቶች በልዩ ሁኔታ ተደራጅተው የሚቀርቡበትን አውታር ለመመስረት ምክንያት የሆናችሁ ጉዳይ ምንድነው የሚለውን እስቲ በመጀመሪያ አስረዳን።
እንግዲህ ይሄን ስንጀምር አሁን ኦልሞስት 1 አመት አልፎናል። ከመጀመራችን በፊት እኛ እንደ ባክግራውንዳችን የሶፍትዌር ዴቨሎፕመንት ካምፓኒ አለን እና ዛ ሶፍትዌር ዴቨሎፕመንት ካምፓኒ ላይ የተለያዩ ሰዎች ይመጣሉ ከዩኒቨርሲቲ ተመረቁ ግን ሪያሊቲ ወርልድ ላይ ግን ሲገቡ ግን የሚሰሩ ስራና የተማሩ ስራ አይገናኝም። ስለዚህ እኛ በራሳችን ስሞል የሆነች ትሬኒንግ ነገርችን እንሰጣቸው ነበር ወይም ደግሞ ከኦልሞስት ጆብ ፕሌስመንት ከመግባታቸው በፊት ስሞል የሆነ ስለ ጆብ ኦሪንቴሽን ኦንቦርዲንግ እንደዚህ እንሰጣቸው ነበር። በኋላ ላይ ግን ይህንን ስናየው ለካ ይሄ ነገር ያለው ሶፍትዌር ላይ ወይም ቴክኖሎጂ ላይ ብቻ አይደለም፣ ኦልሞስት ሁሉም ፊልድ ላይ አንድ ሰው ተመርቆ ከወጣ በኋላ ወደ ስራ ዓለም ሲገባ ይሄ ነገሮች እውቀት ያስፈልጋል ወይም ደግሞ ሪል ስኪሎችን ያስፈልጋል ማለት ነው። ስለዚህ ስናየው ዩኒቨርሲቲ ከምንማረው የበለጠ ደግሞ ሪያሊቲ ወርልድ ላይ ደግሞ የሚያስተምረን ወይም ደግሞ በሳለም በሚናገኛቸው ኤክስፒሪየንሶች ትልቅ ናቸው ብለን አሰብን። ሶ why not ይሄን ነገር ከሶፍትዌሩ ወጣ አድርገን ብናስብ ብለን ከፓርትነሮቻችን ጋር አወራን። የዚህን ሰዓት ላይ ኢትዮጵያ ውስጥ ደግሞ የሚገኙ ብዙ ትምህርቶች አሉ ወይም ደግሞ ሪሊ አንድ ሰው በቀላሉ የትም ቦታ መሄድ ሳይጠበቅበት በቀላሉ ከፍሎ መማር የሚችላቸው ኮርሶች እንደማናቸው ብለን አሰብን። ስናስባቸው ኦልሞስት ወደ 250 በላይ የትምህርት ዘርፎችን በኦንላይን ሰዎች የትም ቦታ ሳይሄዱ ቤታቸው ቁጭ ብለው በሚገባቸው ቋንቋ በአማርኛ ወይም ኤኒ ቋንቋ አዳፕት አድርጎ ሊሆን ይችላል መማር ይችላሉ ብለን አሰብን። ስለዚህ ለምድርህን ማንጀመረዋለን ሲስተሙ ላይ ባክግራውንዳችን ነበር እሱን ሰራን። ከኢንስትራክተሮቻችን ጋር አወራን መረጠን ከነሱ ጋር ፕሮዳክሽን ሰራን ዘን ለቀቀን ማለት ነው። ይህን ስራ ላይ ማለት ብዙ ሰው ይህን ነገር በቀላሉ መጠቀም እንደሚችል ማየት ይችላል ማለት ነው።
ሞያሎጂ በአሁኑ ሰዓት በየትኞቹ የትምህርት ዘርፎች ነው ስልጠናዎችን እየሰጠ የሚገኘው? ስልጠናውን የሚሰጡ ሰዎችን መምራኖችን የምትመርጡበት መስፈርት አላችሁ ወይ?
ሞያሎጂ የሚሰጣቸው የትምህርት ዘርፎች ነን አካዳሚክ የሆኑ ማለትም ከቀለም ትምህርት የተለዩ የሞያ ወይም ደግሞ እንደስሙ ሞያ ማለት ሞያሎጂ ማለት ስሙ ሞያ ወይም ስኪል የምንለው ሲሆን ሎጂ ወይም ስተዲ እንደማለት እንደማጥራም። ስለዚህ ከቀለም ትምህርቶች ውጪ በቀለም ሰዎች መማር የሚችሉት አንዳንዴ አሰበ ነው ከሆነ ብዙዎቻችን ስራ ላይ ለምለም ላይ ምን ሰራው ነገር ከተባለበት የተለየ ነው የተለየ በፊልድ ነው ኢቭን ያጠና ነው ሌላ ነው የምንሰራበት ሌላ ነው ኢቭን የተማርንበት ፊልድ ላይ እንኳን ምንሰራ ኤክስፒሪየንስ የምናደርገው ግን ሌላ ነው ማለት ነው። ልክ በዚህ ምክንያት ትምህርቶቻችን የምንሰጠው ሪል ወርልድ ላይ ኢምፓክት የሚያመጡ ወይም ደግሞ በቀላሉ በ5 በ6 በ10 ሰዓት ውስጥ ባለው ጊዜ ውስጥ ተምረው ራሳቸው ፕራክቲስ አድርገው መቀየር የሚችሉበትን ኮርሶች ላይ ነው የምንሰጠው ማለት ነው። ከመምህራኖቹ አንጻር ደግሞ መምህራኖቹ moyaloji.com ላይ ገብተው ማየት ይቻላል። አብዛኞቹ መምህራኖች ሚኒመም ከ5-10 አመት ኤክስፒሪየንስ ያላቸው በማህበረሰቡ ላይ ኢምፓክት ማምጣት የሚችሉ ሪድ ወርድ ላይ ደግሞ ኤክስፒሪየንሳቸውን ቼክ አድርገን ያመጣናቸው ማለት ነው። እነሱም ደግሞ ፈቃደኛ ሆነው ለኔክስት ጄኔሬሽን ስፔሻሊ የኛ ተጠቃሚዎች ወይ ደግሞ የኛ ተማሪዎች በአማርኛ ቋንቋ መማር የሚፈልጉ ወጣቶች የሆኑ ታዳጊዎች የሆኑ ራሳቸውና ህይወታቸውን መቀየር የሚፈልጉ ናቸው አብዛኞቹ ሰዎች። እነዚህ ሰዎች ደግሞ የሚፈልጉት ነገር ደግሞ እንደነው ኢንስፓየር መደረግ ይፈልጋሉ። የመጀመሪያው ነገር አንዳንዴ ትምህርት ቤት ወይ ዩኒቨርሲቲ ውስጥ ሆነን ስንማር ብዙ ጊዜ ትምህርት ላይ ትኩረት የማንሰጠው ተመረቄ ምን ሆናለሁ ተመረቄ ምን አደርጋለሁ ማንን መስላለሁ የሚባል ነገር ቪዥን አይሰጠንም ማለት ነው። እነዚህ ሰዎች ግን ሪል ወርልድ ላይ ስራ ሰርተው ተለውጠው ተቀየሩ ያሉ ሰዎች ናቸው። ስለዚህ ከነሱ ኢንስፓየር ማድረግ ይችላል ነው። እንዲሁም ደግሞ ያለፉበትን ደግሞ ሾርት ጆርኒዎችን በቀላሉ በዚህ ሐሳብ በዚህ ኮርስ ላይ ማግኘት እንችላለን ማለትና የመረጥናባቸው በቃ ለማህበረሰቡ ኢንስፓየርን ማድረግ የሚችሉ ታማኝ የሆኑ ወጣት ያላችሁና ለኔክስት ጀነሬሽን ደግሞ መለወጥ እንፍቃ አብዛኛው ሰዎች እነሱ ለመናገር ከፋይናንሱ ወይም ደግሞ ካለው ፕላትፎርም ላይ ከሚገኘው ነገር በላይ ትልቅ ነገር የሚፈልጉት ነገር ምንድነው? ወጣቶች የነሱ ከነሱ ኤክስፒሪንስ ተለምረው ተለውጠው ማየት ነውና እሱ ላይ ትኩረት የሚያርጉ ኢንስትራክተሮችን የመረጥነው ማለት ነው።
ይሄንን የትምህርት አውታር ጀምራችሁት እንደሌሎች ሀገራት እጅግ የሰፋ የኢንተርኔት ትስስር በሌለባት ሀገር ነው። እንዲሁም ደግሞ መደበኛ የትምህርት አሰጣጥ የራሱን አሻራ በተወባት የኦንላይን ወይንም ደግሞ ኢንተርኔትን መሰረት ያደረገው የትምህርት አሰጣጥ ግን እያበበ በሚገኝባት ሀገር ነውና ይሄንን በመታከናውንበት ጊዜ የገጠሟችሁ አበይት ተግዳሮቶች ፈተናዎች ምን ነበሩ?
እንደ ትልቅ ተግዳሮት ባናይም አንተ እንደተጠቀስከው የመጀመሪያው የአዌርነስ እጥረት አለ። ሰዎች በቀላሉ ኦንላይን ላይ መማር እንችላለን የሚባለው እምነት እስካሁን ድረስ በደንብ አለ ብለን አንጠብቅም። ያንንም ለማድረግ ብዙ ትጋት ጠይቃል፣ ማስታወቂያ ጠይቃል ማለት ነው። አብዛኛው የተለመደው በፊዚካል ተገኝቶ አስተማሪና ተማሪ አንድ ላይ ቁጭ ብሎ መማር ያለበት ነው የሚሆነው ማለት ነው። ነገር ግን እንዳጋጣሚ የኮቪድ ያመጣው አንድ በጎ ጎንም በነለው ሰዎች በቀላሉ በኢንተርኔትና በሞባይላቸው ላይ ሆነው ኮሙኒኬት ማድረግ አንዱ ካለበት ሌላ ክፍለ ሀገር ሌላኛው ክፍለ ሀገር ጋር በቀላሉ ማውራት የሚችልበት ሥራዎችም ትምህርቶችም በኦንላይን መካሄድ ይችላል የሚባሉት ነገሮችን አትሊስት በትንሹ ቢሆን አሳይቶናል። ያንን ተንተርሶ አሁን ሰዎች የተወሰነ አዌርነስ አላቸው፣ ግን ስቲል በጣም ገና ገና ነን ማለት እንችላለን እሱ ላይ። እንዲሁም ከኢትዮ ቴሌኮም ወይም ደግሞ ከቴሌኮሙኒኬሽን አንጻር ደግሞ አሁን የተሻለ ደረጃ ላይ ከበፊቱ ብለን እናስባለን። ስቲል ቀሪ ነገሮች አሉ። ከክፍያ አንጻርም ሰዎች በቀላሉ ከፍለው መማር የሚችሉበትም ነገሮችም ቀሪ ነገሮች አሉ። ነገር ግን አሁን እየተሻሻለ ነው እየመጣ ነው ያለው። እኛም ደግሞ ይሄን ትኩረት በማድረግ አንደርስታንድ በማድረግ ያሉን ቪዲዮዎች ሎ ወይም ደግሞ ስሎ በሆነ ኮኔክሽን ውስጥ መስራት እንዲችሉ፣ ከክፍያ አንጻርም ደግሞ አሲስትድ ወይም ደግሞ በእርዳታ የተደገፈ የክፍያ መንገዶችን በማመቻቸት ከኦንላይን ወይም አውቶሜትድ ወይም ከሆነው በተጨማሪ ሰዎች ጋር ቀረብ ብለን ማቅረብ፣ ቋንቋ ሊሚቴሽን እንዳይኖር ደግሞ ያም ደግሞ ሁሌም ቴክኖሎጂ ስንጠቀም የቋንቋ ፍራቻ አለ። ያንን ነገር መጠቀም አልችልም፣ ያንን ነገር አንደርስታንድ ወይም ደግሞ መረዳት አልችልም የሚባሉ ነገሮች ነበሩ። እሱ ነገር ግን እንዳይኖር በአማርኛ ቋንቋ ተዘጋጅቷል። ቀጥ ቀስ እያለን ደግሞ ወተልትላዩ ደግሞ ወደ ሰዎች ሊጠቀሟቸው የሚችልባቸው ቋንቋዎች ደግሞ እንመጣለን። ደግሞ
የተወሰኑ ቪዲዮዎችን እኔም ተመልክቻለሁ። እዚህ እኔ በምኖርበት ዩናይትድ ስቴትስ ውስጥ ታዋቂ በዚህ መሰል ሁኔታ ትምህርት የሚሰጡ ተቋማት አሉ። በመላ ዓለም ከሚገኙ ትምህርት ወዳጆች ጋር የተገናኙ የአስተማሪዎቹ አቀራረብም ሆነ በአጠቃላይ የቪዲዮ ቅንብሩም ደግሞ እጅግ ውብ ሆኖ አግኝቼዋለሁ። በአሁኑ ጥቂት ጥረታችሁ እዚህ ቦታ ላይ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምንድን ነው የዚህ የሙያሎጂ ትልቁ ህልም?
እንደምናውቀው ከሆነ አሁን ያለው የትምህርት ስርዓታችን ትንሽ ደከም እያለ ነው። በአንድም ሆነ በተለያየ ነገር ትክክለኛ የሚሰጥበት ትራዲሽናል ዌይ በሆነ መንገድ ነው ያለውና ሪል ወርልድ ላይ ደግሞ ስንወጣ በጣም ብዙ የተቀየሩ ነገሮች አሉ። ለምሳሌ ዩኒቨርሲቲ ወይም ደግሞ ኮሌጆች ውስጥ ሆነን ስንማር የምንማራቸው ትምህርቶች በጣም ኦልድ ናቸው፣ ወይም ደግሞ ለአሁኑ ወቅት ለአሁኑ ስራ ለመያዝ ወይም ለመስራት ብቁ አይደሉም ብለን እናምናለን፣ ወይም ደግሞ ድጋፍ ያስፈልጋቸዋል ተጨማሪ ማለት። ስለዚህ ሙያሎጂ ደግሞ ምንድን ነው የሚያስበው? እነዚህ ከትምህርታቸው በተጨማሪ ነን አካዳሚክ በሆነ መንገድ ለስራ መደገፍ የሚችል ነገር ነው የሚሆነው ማለት ነው። ወጣቶች አሉ በየአመቱ የምንሰማው 800-900 ሺህ ተማሪ ከ12ኛ ክፍል ይጨርሳል። ዩኒቨርሲቲ መግባት የማይችል ብዙ ልጆች አሉ። ነገር ግን ቋንቋና መረዳቱና ደግሞ ኮምፒውተር ደግሞ አክሰስ ደግሞ ካለው በቀላል በሞባይል የሆነው የተለያዩ ስኪሎችን ማግኘት ይችላል። በየአመቱ የሚመረቁ ወይም ወደ 12ኛ ክፍል የሚገቡ አሉ። ከዩኒቨርሲቲ ደግሞ ሰዎች አሉ። እነሱም ሰዎች ተደራሽ ማድረግ ብንችል፣ እንዲሁም ደግሞ ይህን ደግሞ ቴክኖሎጂ ደግሞ መጠር አንተ ልክ ከአሜሪካ ሆነ መመልከት እንደምትችል ደግሞ እኛም ደግሞ ከኢትዮጵያ ሆነን ደግሞ የተለያዩ ስኪሎችን ወይም ደግሞ ትምህርቶችን ከኢትዮጵያ ውጭ ደግሞ መስጠት እንችላለን። ለምሳሌ አሁን አንድን ነገር ለምሳሌ ከአንድ ከምናስተምራቸው መካከሎች ውስጥ ስለ ግራፊክስ ዲዛይን ሊሆን ይችላል። አንድ ግራፊክስ ዲዛይን ወይም ደግሞ ቪዲዮግራፊ ሊሆን ይችላል። ይሄ ኢትዮጵያ ውስጥም ሆነ ኬንያም ሆነ አውሮፓም ሆነ አሜሪካም ሆነ ኢዲት ማድረግ ችሎታ ተመሳሳይ ነው የሚሆነው። ስለዚህ ለምንድን ነው ስኪል ያላቸው ሰዎች በቀላሉ የእኛን ፕላትፎርም ተጠቅመው ማስተማር የማይችሉት? የትን ቦታ ልንሆን እንችላለን? አንደኛው ትኩረት ሰተን ደግሞ የምናደርገው ብዙ ጊዜ ላይ እንደምታየው አንተን ባለበት ቦታ እንደምታየው ብዙ ነገር በእንግሊዝኛ ቋንቋ ብቻ ነው ያለው። ነገር ግን አፍሪካ ላይ ብናል የተለያየ ቋንቋ ተናጋሪዎች አሉ። ሁላችንም እንግሊዘኛ አንደርስታንድ ብናደርግም የመጀመሪያ ቋንቋችንን ደግሞ የመምረጥ ቻንስ አለ ማለት በመጀመሪያ በመለምበን ቋንቋ የሚያስተምረው ሰው ብናገኝ ጎናችን ደግሞ አካባቢችን ያለው ሰው ሲያስተምረን ስናገኝ ግን የተሻለ ነገር አንደርስታንድ እናደርጋለን ለመጠየቅም እንትላለን ማለት ነው። ስለዚህኛ ፕላናችን ግን ደግሞ ወደ ኔክስት ደግሞ እናስብ እንደሆነ ይሄንን ነገሮች በመላው አፍሪካ አውራ አም ቤትን ቦታ ላይ ተደራሽ አድርገን ማንንም ሰው በሚፈልገው ቋንቋ መማር የሚችልበትን ፕላትፎርም መገንባት ነው ማለት ነው።
እጅግ በጣም አመሰግናለሁ መስክር አዳነ። ሙያ ሎጂ የተሰኘውን ኢትዮጵያውያን በሙያ እንዲሁም በክህሎት እንዲዳብሩ ለማገዝ የተቋቋመው አውታር ዋና ስራ አስኪያጅ ነህ። ስለአገልግሎቱ እንዲሁም ስለህልማችሁ አጭር መግለጫ ስለሰጠን በእጅጉ አመሰግናለሁ። መልካም እድል ሁሉ ይግጠማችሁ።
እኔም አመሰግናለሁ በጣም።
የቅዳሜ መጋቢት 2016 ዓመተ ምህረት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች በመቀጠል በየሳምንቱ ቅዳሜ በእንግዱ ወልዴ እየተዘጋጀ የሚቀርበው የሙዚቃ ቃና ይቀርባል። መልካም ጊዜ።
ጤና ስለኝ እንደምናመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መራርጬ ለእናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የምቆየው እንግዶልኝ ነኝ። የዛሬውን የሙዚቃ ቃና የምንከፍተው ባለፈው እሁድ በተከናወነው የግራሚ ሽልማት ወቅት ታዳሚውን በሁለት እግሩ ባስቆመው የአሜሪካኖቹ ትሬሲ ቻፕማን እና ሉክ ኮምስ ፋስት ካር ነው። ዘፈኑ እንደ አውሮፓን አቆጣጠር 1988 በትሬሲ ቻፕማን የተሰራና በወቅቱ የግራሚ እና ሌሎችንም ሽልማቶች ያስገኘላት ዘፈን ነው። አብሯት በመድረክ ተጫወተው የአሜሪካ የአገረሰብ ሙዚቃ አቀንቃኙ ሉክ ኮምስ ልጅ ሆኖ ከአባቱ ጋር ወደ አውዲሲ በመኪናው ካሴት ማጫወቻ ላይ ሲያደምጠው ያደገው ዘፈን በመሆኑ ልዩ ትዝታና ፍቅር እንዳለው ተናግሯል። እርሱም ይህንኑ ዘፈን እንደገና በአንድ ወቅት አሳትሞ ለሽልማት አብቅቷል። በግራሚው መድረክ ላይ በትሬሲ ያለውን ክብር አሳይቷል። ትሬሲ ያውነች ዘፈኑ ከወጣበት ዘመን የምትለየው ቁጥርጥር ጸጉሯን ሸፈን ባደረገው ሽበት ብቻ ይመስለኛል። ባለመጪው መሰረት ህይወት የሄደች እንዳልሆነ የተረዳችው ወጣት ግዚያውን አልባሌ ስፍራ የሚያሳልፈውን ፍቅረኛዋን ለመርዳትና የጋራ ህይወታቸውን ለመደገፍ ትምህርቷን አቋርጣ በሱቅ ሂሳብ ያጅነት ትቀጠራለች። ያም በቂ ባለመሆኑ በአፍቃሪዋ ፈጣን መኪና ወደ ሌላ ስፍራ ሄዳ ኑሯቸውን እንደገና በአዲስ መልክ እንዲመክሩ ትማጸናለች። ትሬሲ የኔልሰን ማንዴላን ሰባኛ የልደት ዓመት አስመልክቶ በተዘጋጀው ኮንሰርት ላይ ፋስት ካርን በወምብሊ ስቴዲየም ከተጫወተች በኋላ በአሜሪካና በሌሎችም ሀገራት ዘፈኑ ታዋቂ ሊሆን በቅቷል። የሙዚቃ ቃና ይቀጥላል።
And the Grammy goes to Water, Tyler.
I never thought I'd say I won a Grammy at 22 years old. Guys, like, I'm if you don't know me, my name is Tyler. I'm from South Africa. And last year, God decided to change my whole life. So thank you so much to God. Thank you to my team, my family. I know my mother's crying somewhere in here. Thank you to the Recording Academy for this category. It's so important. And I know I'm forgetting some things, but I won a Grammy!
Grammy, ምርጥ የአፍሪካ ሙዚቃ ብሎ በዚህ ዓመት ለመጀመሪያ ጊዜ ባስተዋወቀው ምድብ የ22 ዓመቷ ደቡብ አፍሪካዊት ታይላ አሸናፊናለች። ዋተር ብላለሰ የመቼ ዘፈን ሽልማቱን ነጥቃለች። ዘፈኑ ስለ ውሃ ይመስለኝ ፍቅረኛዋ ቀረብ ብሎ ትኩረት እንዲሰጣት እየጠየቀች ነው።
Hey, sorry I'm so cool, but yeah, I guess we can meet up tonight. I'll see you later.
Maybe swim, maybe harder, maybe lose my breath, maybe water.
Dangerous move, can you match my time? Telling me
ደቡብ አፍሪካዊቷ ታይላ ነበረች። ግራሚ ምርጥ የአፍሪካ የሙዚቃ ስራ ብሎ በዚህ ዓመት ለመጀመሪያ ጊዜ ባስተዋወቀው ምድብ የመጀመሪያው አሸናፊ ሆናለች። የመጀመሪያዋ ግራሚ አሸናፊ ከዛው ከደቡብ አፍሪካ የፈለቀችው ሚሪያም ማኬባ እንደሆነች ማስታወሱ ግድ ይላል። ከሄሪ ቤላፎንቴ ጋር በትብብር በሰሩት ባህላዊ ሙዚቃ በጋራ ተሸላሚ ሆነዋል። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቃና ነው። እስከ አራት ሰዓት የማስተናግዳችሁ እንግዶ ወሌ ነኝ። እዛው ግራሚ ላይ እንቆያለን። በአሜሪካ ሲካሄድ የቆየው የእግር ኳስ ጨዋታ ነገ እሁድ ፍጻሜውን ያገኛል። ታዲያ ኳሱና ግራሚን ምን አገናኛቸው ትሉ ይሆናል። 14ኛ የግራሚ ሽልማቷን እሁድ ዕለት የወሰደችው ቴይለር ስዊፍት በእግር ኳሱ ፍጻሜ ተወዳዳሪ የሆነው የካንሳስ ሲቲ ቺፍስ ኮከብ ተጫዋቾች አንዱ የሆነው የትራቪስ ኬልስ ፍቅረኛ ነች። በጨዋታዎቹ ላይ የተገኘች ድጋፏን የምትገልጸው ቴይለር ስዊፍት አፍቃሪዋ ነጥብ ባስቆጠረ ቁጥር የቴሌቪዥን ካሜራዎቹን ትኩረት ከሜዳው እኩል ስትስብ ቆይታለች። በነገው ጨዋታ ዋናው ትኩረት እንደምትሆንም ይጠበቃል። ከዚህ በፊት ይህን ጉዳይ አንስተን ሙዚቃዋንም አድምጠናል። ዛሬ የምጋብዛችሁ ሚድናይት ብላ የሰየመችውንና ሽልማቱን ከወሰደችበት አልበም ውስጥ ሚድናይት ሬይን የተሰኘው ዜማ ነው። ከእርሱ ይልቅ ለሙያዋና ለስራዋ ቅድሚያ በመስጠቷ ልቡን እንደሰበረች ትነግረናለች። He wanted a comfortable, I wanted the pain. He wanted a bride, I was taking my own name. Chasing that fame, he stayed the same. All of me changed like midnight. ቴይለር ስዊፍት ነበረች ሚድናይት ሬይን።
belo chilla chilla samtelo asti mala mala belo ara mala mala belo ara mala mala belo chilla chilla samtelo
መተማመን ያሰፋ አባተ ቆየት ያለ ዘማ ነው ወጣቱ ድምጻዊ ዳይት ስገይ የዘመን ቃናዎች ብሎ በሰየመውና ከቀናት በፊት በለቀቀው አልበም ውስጥ ካካተታቸው ድንቅ ስራዎች አንዱ ነው። እንደተከስኩት ዘመኑን ቀርሞ የተጫወተው አሰፋ አባተ ቢሆንም ከዘፈኑ መግቢያና መውጫ ውጪ ያለውን ግጥም ያየራዳል አመረው እንዲሁም ተጨማሪ ዜማ አበብራን ያክለውበት ሙዚቃ አቀንብሩንና ሌላውንም ስራ ደግሞ አበጋዝ ክብረወርቅ ሽዮታ ጨምሮበት ድንቅ አርገው ሰርተውታል።
ማመን መተማመን ሆነ ትርጉም አልባ ማመን መተማመን ሆነ ትርጉም
ዳዊት ጽጌ የአሰፋ አባተን መተማመን ተመስርቶ የተሰራውን ከአንድ ሚሊዮን በላይ ተመልካቾች በጥቂት ቀናት ውስጥ ያገኛል አልበም ነው።
Don't let the old man in. I want to live this some more. Can't leave it up to him. He's knocking on my door. And I knew all of my life that someday it would end.
አሜሪካዊው የሀገረሰብ ዜማ አቀንቃኝ ቶቢ ኬክ ባለፈው ሰኞ ከዚህ ዓለም በሞት ተለይቷል። በጨጓራ ካንሰር ለሁለት ዓመታት ከታመመ በኋላ እንዳረፈ ቤተሰቦቹ አስታውቀዋል። ቶቢ ኬክ በ2018 ዓ.ም በወቅቱ 88 ዓመቱ ከነበረው የፊልም ተዋናዩ እና አዘጋጁ ክሊንት ኢስትውድ ጋር ሲጨዋወት በዚህ ዕድሜ እንዴት መስራት ቻልክበት ይለዋል። ኢስትውድም በነጋ ቁጥር ተነስቼ ወደ ሥራ ይገባለሁ። I don't let the old man in ይለዋል። ሽማግሌውን አልፈቅድለትም እንደማለት ኢስትውድ ሽማግሌው ያለው ሞትን ነበር። ቶቢ ኬክም ግጥሙን ወዲያው ጻፈ። በምንም ሁኔታ ውስጥ ብንሆንና ሞት አይቀሬ ቢሆንም በሕይወት ለመቆየትና ለማሸነፍ ስለምናደርገው ትግል ይተርካል። Don't let the old man in የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጠሮ ይዘን ላይ እንግዲህ ነኝ። ሰላም።
The old man in. I want to live this some more. Can't leave it up to him. He's knocking on my door. And I knew all of my life that someday it would end. Get up and go outside. Don't let the old man in. Yeah, many moons I have lived. My body's weathered and worn. Just ask yourself, how old would you be if you didn't know the day you were born? Try to love on your wife and stay close to your friends. Toast each sundown with wine. Don't let the old man in. Many moons.
yourself, how would you be if you didn't know the day you were born? When he rides up on his horse and you feel that cold bitter wind, look out your window and smile. Don't let the old man in. Look out your window and smile, but don't let the old man in.
ራዲዮ ሲተላለፍ የቆየው የቅዳሜ መጋቢት 2 ምሽት የአማርኛ ፕሮግራም በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ እሁድ ከምሽቱ 3 ሰዓት ላይ እስከምንገናኝ በሰላም ደሩ።